Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ።
በሳምንቱ መጨረሻና ዛሬንም ጨምሮ በአማራ ክልል በተካሄዱ ሰላማዊ ሰልፎችና ሁከቶች ዙሪያ ዘገባለን።
ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ለኢትዮጵያ ሕዝብ ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት በሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል።
በሰው ህይወትም በንብረትም ላይ ጉዳት እንደደረሰ የመያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ገልጸውልናል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በቀጥታ ማብራሪያ ሊሰጡን በስልክ መስመር ላይ ይጠብቁናል። በእሱ ላይ ዘገባ ይኖረናል።
ስለዚህ አሁን ላይ እያደረሱ ያሉት ፍጽሞ በቃ ይህ ሰብአዊ የሆነ ድርጊት ነው። በኮንሶ ላይ ህዝብ ላይ እየተፈጸመ ያለው
የኮንሶ ህዝብ ችግር ውስጥ ነው ሲሉ ሁኔታውን ለማስተባበር የተመረጠ የኮሚቴው አባል ነኝ ያሉ አቶ ገመቹ ጎንፋ ለአሜሪካ ድምፅ ተናገሩ።
አሁን የዞን ጥያቄው መንግስት በፊ ምላሽ እየሰጠ ነው።
የወረዳው አስተዳዳሪ በበኩላቸው ይህንን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአማራ ክልል የተለያዩ አካባቢዎች ትናንትናና ዛሬ በተፈጠሩ ግጭቶች ብዙ ሕይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መኢአድና ከየአካባቢው ያነጋገርናቸው ሰዎች ገልጸዋል። በደቡብ ጎንደር ስማዳ ላይ 11 ሰው፣ ወገራ ላይ 7 ሰው፣ ዳንግላ ላይ 2 ሰው፣ ቻግኒ ላይ 2 ሰው፣ እንጅባራ ላይ 4 ሰው መገደሉን የተለያዩ ምንጮች ጠቁመዋል። ከተገደሉት መካከል 4ቱ የጸጥታ ኃይል አባላት እንደሆኑም ታውቋል። የስማዳ የጸጥታ ኃላፊ ምላሽ ለመስጠት እንደማይፈልጉ ለዝግጅት ክፍላችን ገልጸዋል። የክልሉ መንግስት ቃል አቀባይ በበኩላቸው ዝርዝር ማብራሪያ እንደሚሰጡን ቃል ገብተዋል። እንደደረሱን ሁሉንም ይዘንላችሁ እንቀርባለን። ወደ ዓለም አቀፍ ዜና ስንሻገር በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ የባንግላዴሽ ኦፊሳላዊ ጉብኝት ጸረ ሽብር ዋና አጀንዳ መሆኑ ተገለጸ። ሚኒስትሩ በዚህ ጉዳይ ዙሪያ ከባንግላዴሽ ጠቅላይ ሚኒስትር ሼህ ሐሰን እና ከውጭ ጉዳይ ሚኒስቴር አብዱል ሐሰን መሐመድ አሊ ጋር ዛሬ ውይይት ማካሄዳቸውም ታውቋል። ሚኒስትር ኬሪ አሜሪካ ለደቡብ ኤዥያ አገሮች ያላትን ድጋፍና በዳካ ከተማ ሐምሌ 1 ለደረሰው ጥቃት ሰለባዎች ደግሞ የተሰማቸውን ሐዘን ገልጸዋል። በዚህ ጥቃት ከሞቱት 20 ሰዎች 17ቱ የውጭ ሀገራት ዜጎች መሆናቸውም ታውቋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ትናንት ቅዳሜ በጋቦን በተከናወነው ፕሬዚዳንታዊ ምርጫ የተወዳደሩ እጩዎች የምርጫው ውጤትን ይፋ እስከሚሆን ድረስ ድልን ከማወጅ እንዲቆጠቡ ጥሪ አቅርበዋል። ትላንት እሁድ ዋና ተቃዋሚዎች ዣን ፒንግ የምርጫው ውጤት ቀድሞ ማሸነፋቸውን እንደሚያሳይ የገለጹ ሲሆን ፕሬዚዳንት አሊ ባጎን ለሁለተኛው የስልጣን ዘመን እየተዘጋጁ ነው ሲል ቃል አቀባዩ ገልጿል። ዣን ፒንግ ይህን ምርጫ ካሸነፉ ለአንድ ዘመን ያህል የቆየውን የባጎን የቤተሰብ ስልጣን የሚያከትምበት ይሆናል ሲሉ በጋቦን ሕግ መሰረት በ10 ዘርፎች አብላጫ ውጤት ያገኘ ተወዳዳሪ ያሸንፋል ይላል። የምርጫው ውጤት ነገ ማክሰኞ ይፋ ይሆናል ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሳምንቱ መጨረሻና ዛሬም ጭምር በአማራ ክልል በተካሄዱ የሰላማዊ ሰልፎችና ሁከቶች የሰው ሕይወት ማለፉን የተቃዋሚ ፓርቲዎችና የአካባቢው ነዋሪዎች እንደዚሁም የማህበረሰብ የመገናኛ ብዙሃን አስተባባሪ እንደሆኑ የገለጹ አስታውቀዋል። የአማራ ክልል መስተዳደር ቃል አቀባይ አቶ ንጉሱ ጥላሁን ማብራሪያ ሊሰጡን መስመር ላይ ይገኛሉ። በቅድሚያ ግን ወደ መኢአድ ነው የምናመራው። ድርጅቱ በዛሬው ዕለት መግለጫ አውጥቷል። በዚህም ይህንን መግለጫ እንዲያብራሩልን የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበን ጋብዘናል። የሰጡትን አስተያየት እናሰማችሁ።
ኃይሎች በወሰዱት እርምጃ 6 ሰው ሲሞት 20 ሰው መቁሰሉን ለማወቅ ችያለሁ።
ስማዳ ላይ አሁን ደውዬ ያነጋገርኳቸው ሰዎች ነበሩ፣ ደብረ ታቦርም ያነጋገርኳቸው ሰዎች ነበሩና ሲነግሩኝ መጀመሪያ 4 ሰው ሞቶ እንደነበረ ሆስፒታል ነው ያለሁት ብለው ነው የነገሩኝ። ደብረ ታቦር ሆስፒታል 4 ሰው ሞቶ እንደነበርና አሁን እዛ ከደረሱ በኋላ 7 ሰው መሞቱን ነግረውናል ብለው 11 ሰው ነው የሞተው ብለውኝ ነበረ። ስማዳ ላይ ይሄ መረጃ ያለውም የእርሶ ትንሽ ለየት ስላለብኝ ነው። 6 ሰው ነው የሞተው ነው
እኔ እስከሰራሁበት ድረስ መረጃውን 6 ሰው እንደሞተ መረጃ አለኝ። ከዛ በኋላ 5 ሰው ተጨማሪ ያለ ማለት ነው እንግዲህ በእነሱ አገላለጽ። እኔ ግን ያለኝ ዳታ 6 የሞተ 20 የቆሰለ ነው። ከቆሰሉ ሰዎች ምናልባት ወደ ሞቱት ሊካተቱ የቻሉ ሰዎች አሉ ማለት ነው። በዚህ ግምት ከደቡብ ጎንደር ሳንወጣ ወገራ ወረዳ ላይ እንደዚሁ 4 ከጸጥታ ኃይል 3 ከገበሬዎች በድምሩ 7 ሰው ሞቷል። ዛሬ በመንገድ ዘግተው በሚደረገው የጸጥታዎች ተባለን አትገቡም የተደረገው ትንቅንቅ ማለት ነው።
ወደ ትገባላችሁ አትገቡም
ወደ ከተማዋ ገብተው
ወደ ወገራ
ወገራ ወረዳ ላይ ወደ ከተማዋ ገብተው እነሱን ለማስጨነቅ ወይም እንትኑን ለመበተን አድማ እንትን ሰልፉን ህዝቡን ለመበተን ገበሬውም ወደ ከተማ እንዳይገባ ለማድረግ ይሄ ነው የተደረገው።
4 የጸጥታ ሰው ከጸጥታ ኃይሉ 4 ሰው ተገድሏል ብለውኝ ነበርና እንዴት ሊገደሉ ቻሉ እነዚህ ሰዎች?
በህዝቡ በአመፁ ውስጥ ነው እንግዲህ በሚያደርጉት ተኩስ ልውውጥ፣ ያው ህዝቡም በወሰደ ያጸፋ መልስ በድንጋይ ይሁን በዱላ እንትኑን አላወቅኩም እንጂ ከጸጥታ ኃይሎች 4 ገበሬዎች 3
እና
በድምሩ 7 ሰው መሞቱ ነው። ከዛ ባሻገር እንግዲህ የእኛ ድርጅታችን መያድ መጥለል ያለ መግለጫ አውጥቷል ዛሬ የአቋም መግለጫ።
እሺ፣ ምንድን ነው የሚለው?
በዚህ የአቋም መግለጫ ላይ ያው መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ፣ በአፋጣኝ ችግሩን የማይፈታ ከሆነ ኢትዮጵያ ህዝብ ለኢትዮጵያ ህዝብን ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንቀላቀል የምንመራ በመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል። ድርጅታችን ስለሆነ
ከላይ የሰማነውን መግለጫ በዛሬው ዕለት ያወጣው የመላው ኢትዮጵያ አንድነት ድርጅት መኢአድ ነው። የድርጅቱ ምክትል ሊቀመንበር አቶ ሙሉጌታ አበበ በሰዎች ሕይወትና በንብረት ላይ የደረሰውን ጉዳት አስመልክቶ እንደዚሁም የድርጅታቸውን አቋም የገለጹበት ነው። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በቀጥታ እንደሚመጡ ገልጸውልን ነበር። ስልካቸው እየተነሳልን አይደለም፣ ግን እንዳገኘናቸው በቀጥታ በጋቢና አሳፍረን ከእናንተ ጋር ውይይት የሚያደርጉበት መድረክ እንፈጥራለን። ፌስቡክ ላይ አት ቪኦኤ አማሪክ የምትከታተሉን ደግሞ ጥያቄዎቻችሁን ለአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን ላኩልን፣ እኛም የምናነሳው ይሆናል። አሁን በቀጥታ መስመር ላይ እንግዳ አለን። ከአዴት ሰላም ይሰማል? ሄሎ አዴት እየሰሙን አይደለም። ውይይት እናደርጋለን። ወደ ኮንሶ እንለፍ። በአማራ ክልል የተፈጠረውን ሁኔታ አስመልክቶ ከመንግስቱም ጉዳዩ ከሚመለከታቸውም አካላት ጋር ቆየት ብለን የምናደርገው ውይይት ይኖራል። መስታወት፣ ወደ ኮንሶ እንለፍ።
በቀጣይ የኮንሶ ነዋሪዎች ከ50 ሺህ ሰው በላይ ፊርማ አሰባስበው በህዝብ በተመረጡ 12 የኮሚቴ አባላትን አዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዳውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ለሰብአዊ መብት ጥሰት እንዳጋለጣቸው የኮሚቴው አባል ነኝ ያሉ አቶ ገመቹ ጎንፋ ለአሜሪካ ድምጽ ተናግረዋል። ሌሎች ነዋሪዎችም ይህን ተቃውሞ ለድሃ የሚደረገው የምግብና ዋስትና ድጋፍ እንዲቋረጥ ምክንያት እንደሆናቸው ይናገራሉ። የመንግስት ሰራተኞች ደሞዝ አልተከፈላቸውም፣ ጤና ጣቢያዎች ተዘግተዋል፣ ሰዎች በነጻነት መንቀሳቀስ አልቻሉም ሲሉም ይናገራሉ። የወረዳው አስተዳዳሪ በበኩላቸው ይህን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ። ጽዮን ግርማ ዝርዝር አላት።
አቶ ገመቹ ጎንፋ በኮንሶ የተፈጠረውን ሁኔታ ወደ ኋላ መለስ ብለው ሲያስረዱ ኮንሶ ራሱን በራሱ የማስተዳደር ስልጣን ይሰጠው የሚለውን ከ50 ሺህ ሰው በላይ በታገዘ ፊርማ የቀረበውን ጥያቄ የደቡብ ክልል ብሔረሰቦች ምክር ቤት ውድቅ አድርጎታል። እንደሳቸው ገለጻ ይህ ውሳኔ የኮንሶን ሕዝብ ጥቅም ከግምት ውስጥ ያስገባ አይደለም በሚል በድጋሚ ከ81 ሺህ ሰው በላይ ፊርማን በማሰባሰብ በሰኔ ወር መጨረሻ ለፌዴራል መንግስት ጥያቄ ማቅረባቸውን ይናገራሉ። ለዚህ ምክንያት ነው ያሉትንም ይዘረዝራሉ።
ወረዳ በመሆናችን ደግሞ ምንም የተጠቀምነው ነገር የለም። በአሁኑ ጊዜ በህዝብ ቁጥር፣ በመሬት ስፋት፣ በሌሎች የምንበልጣቸው ዞኖች አሉ፣ ኢቭን የምንበልጣቸው ክልሎችም አሉ። በበጀት አንጻር በምንመለከትበት ጊዜ ከግማሽ በታች ወርደን ነው ያለ ነው። ስለዚህ የኮንሶ ኢኮኖሚ ወደ ታች እያሽቆለቆለ፣ እድገቱ ወደ ታች እያሽቆለቆለ ነው ያሉ። ከዚህ የተነሳ ህዝቡ ይሄን አይቶ ተማሮ ነው። ይሄ ችግር ነው ህዝቡን አንድ ያደረገው። ይሄ እውነት ነው ህዝቡን አንድ ያደረገው እና በቃ መኖር አንፈልግም፣ ከዞኑ ጋር መኖር አንፈልግም። ህገ መንግስቱ ይፈቅድልናል። የራሳችን መዋቅር በራሳችን መዋቅር ዞን ሆነን ራሳችን በራሳችን ማስተዳደር አለብን የምል አቋም ነው ህዝቡ እያራምዳሉ።
በዚህ ጥያቄና ተቃውሞ በመጽናታቸውም ከክልሉና ከዞኑ አስተዳደር በአሁኑ ጊዜ የተለያየ ጫና እየተደረገባቸው እንደሆነም ይናገራሉ።
በጀት አልነበረም። ምንም በጀት ጉዳይ ለክልሉ መንግስት ቀርቧል፣ ምንም ምላሽ አልሰጠም። ስሉ ሰርቫንቶች ደግሞ ከስራ ተፈናቅሏቸው ነበር፣ እያሰራሩ ስራ እንዳይሰሩ አድርጎ ከስራ ፈናቅሏቸው ነበር። ለዛም ከስራ ተፈናቅለናል ብሎ ባቀረቡ ጊዜም እንደዛው ወደ 160 ፖሊሶች አሉ በወረዳው ላይ ወደ 152 ፖሊሶች ስራ ለቀዋል። ኦልሬዲ በሚደረግባቸው ጫናዎች እና በሚያሰራቸው ህገወጥ ስራዎች ፖሊሶች ተማሮ መስራት አልቻልንም ብለዋል። ትጥቅ አስፈትቷቸዋል። ከዚህ የተነሳ ፖሊሶች ስራ መስራት ስላልቻሉ ለክልሉ መንግስት አቤት ብሏል። ምንም ምላሽ ሊሰጧቸው አልቻሉ። ከዞን ማዕከልም እንደዚሁ ከሚደርስባቸው ጫናዎች ስራ የለቀቁ አሉ፣ እንደዚሁ አቅርቧል። ምንም ምላሽ ሊሰጣቸው አልቻለም። የመንግስት ቢሮዎች በሙሉ ተዘግቷል። በተለይ ፋይናንስ ቢሮ የሚባል አለ፣ ወደ 4 መስሪያ ቤቶች ያሉት እነዚህ በሙሉ ኦልሬዲ በክልሉ መንግስት ትዕዛዝ ተዘግተዋል። መምህራን፣ መንግስት ሰራተኞች በአጠቃላይ የአራት ወር ደሞዝ አላገኙም። ደረሰኝ ደግሞ ገቢዎችም እዛ ውስጥ ስላለ ደረሰኝ ባለማግኘታቸው የገጠር ጤና ጣቢያዎች ሳይቀሩ ኦልሬዲ ከተዘጉ ቆይተዋል። ከገቢ ማሰባሰባ ደረሰኝ ውጭ ደግሞ ደረሰኝ ገንዘብ መሰብሰብ ስለማይቻል ከዚህ የተነሳ 11 ጤና ጣቢያዎች አሉ። 11ም ጤና ጣቢያዎች ተዘግተዋል። አንደኛው ጤና ጣቢያ እንደውም በፖሊስ ነው ሰራተኞቹ ተባረው ኦልሬዲ ጤና ጣቢያው እየወጡት ጤና ጣቢያው በጓሮ እንኳን ገብቶ ህዝቡን እንዳይረዱ ጤና ጣቢያውን ኦልሬዲ በፖሊስ ነው የሚያስጠብቁት። አይሎታ ዶክተር የሚባል ጤና ጣቢያ አንድ ወላድ እናት ሁሉ የሞቱበት ሁኔታ ነው ያሉ። በተለይ በዚህ በአይሎታ ጤና ጣቢያ ችግር የተነሳ ማለት ነው። ስለዚህ አሁን ላይ እያደረሱ ያሉት ፍጹም በቃ ይህ ሰብአዊ የሆነ ድርጊት ነው በኮንሶ ላይ ህዝብ ላይ እየተፈጸመ ያለው። ህዝቡ ደግሞ ሱካር እናንትን እንዳያገኝ ግድና ኢንዱስትሪም እዛ ውስጥ ነው ያለው፣ ኦልሬዲ ተዘግቶበታል። ይህ ብቻም አይደለም፣ ሴፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ይሄ ምንድን ነው? የፖለቲካ ፍጆታ ለማግኘት ነው። ይህን ጥያቄ ካልተዋችሁ በስተቀር ይሄ ሴፍትነት አይከፈላቸውም በሚል እስካሁን ድሆች እየተራቡ ነው ያሉት በኮንሶ ውስጥ።
ለስድስት አመታት በኮንሶ ወረዳ በመንግስት ስራ እንዳገለገለ የተናገረው የ29 አመቱ አቶ ከበደ ካቱሳ የወረዳው ምክትል አስተዳዳሪ እንደነበር ይናገራል።
ከዚህ ጋር ተያይዞ ህዝቡ ጥያቄውን ሳነሳ ህዝቡ ጥያቄ ተገቢና ተገቢ ስለሆነ መንግስት በተገቢው መንገድ ምላሽ መስጠት አለበት ስላልኩ ብቻ ከኃላፊነት ወርጃለሁ።
ከአርባ ምንጭ ዩኒቨርሲቲ በዲግሪ ተመርቆ ስራውን እንዳገኘ አክሎ በመግለጽ በህዝቡ ላይ የሚደረገው ጫና ስራውን እንዳከናውን እንዳደረገው ይገልጻል። በኮንሶ የምግብ ዋስትና ባለሙያ ሆኑት አቶ ግዛቸው ጎሜ በችግሩ ምክንያት አሁን ስራ አቋርጫለሁ ይላሉ።
እየሰራው ነበር ግን አሁን ተባረናል። ኦሬዲ በዚህ በህዝቡ ጥያቄ ምክንያት እንግዲህ ይሄንን እናንተናችሁን እንደምታርጉት እናንተናችሁን የምታራግቡት ስለዚህ ይሄን ነገር ካልተዋችሁ ከስራም ትወገራላችሁ ብለን ኮንትራታችንን አቋርጠናል።
ለዚህ ጉዳይ ምላሽ ይሰጣሉ በሚል የተነገረኝ የምግብ ዋስትና የስራ ሂደት አስተባባሪ አቶ ከበደ ካፒታኖ ጋር ደውዬ ነበር። አቶ ከበደ በበኩላቸው በችግሩ ምክንያት አሁን ስራ ቆሚያለሁ አሉኝ።
ከጥር ጀምሮ ያው ወደ ተግባር ለመግባት ስራ አልተቻለ። እስካሁን ድረስ ተግባሩ ተቋርጧል። ስራው የለም። ለሚመለከተው አካል ሁሉ ትንትን ተብሎ በቃ ምላሽ እስካልተገኘ ድረስ እስካሁን ድረስ ምንም የመንግስት ስራም እኮ የለም። ምንም ሁሉ ነገር ዝግ ነው።
የኮንሶ ወረዳ አስተዳዳሪ አቶ ጋሻው ኩትያ ስለ ጉዳዩ ጠይቄያቸው ነበር።
ከመነሻው የተነሳው ጥያቄ የተነሳበት አግባብ መልካም አስተዳደር ችግሮች መኖራቸውን በተደጋጋሚ ህዝብ ጥያቄ ለመንግስት ቀርቦ መንግስት በመልካም አስተዳደር ዙሪያዎች መልካም አስተዳደር ችግሮችን እየፈታ ባለበት መፍታትም እየቻለ ባለበት የማንነት ጥያቄ ተብሎ የማንነት ጥያቄ ያው በኢትዮጵያ ደረጃ ተመልሷል። የኮንሶ ህዝብ የማንነት ጥያቄ ተብሎ ከዛ በኋላ ወደ ዞን ጥያቄ ነው የዞረው። ስለዚህ ከዞን ጥያቄ በኋላ አሁን ህዝብ ላይ እየደረሰ ያለው ይሄ ጫና ህዝብን ወክለናል በሚል የባህል ቡድንና አንዳንድ ተማር የሚሉ የኮንሶ የተወሰኑ ምሁራን የዞን ጥያቄ ጠይቀናል በሚል እስካሁን የዞን ጥያቄው መንግስት በቂ ምላሽ እየሰጠ ነው።
በአጠቃላይ ያነጋገርናቸው ሰዎች ኮንሶ ባለባት ችግር ምክንያት የባሰ እንዳትዳከም እየተደራጁ የማህበረሰብ አገልግሎት እንደሚሰጡ ገልጸው በዞኑና በክልሉ የሚደረገው ጫና በዚሁ ከቀጠለ ህዝቡ ለከፋ የመብት ጥሰት ይጋለጣል የሚል ስጋት እንዳላቸው ይናገራሉ። ዓለም አቀፍ የመብት ተሟጋቾችና ድርጅቶች ጉዳዩን ለዓለም ማህበረሰብ እንዲያደርሱላቸውም ይጠይቃሉ። በተጨማሪም የፌዴራሉ መንግስት ጉዳዩን ተረድቶ ምላሽ እንዲሰጣቸው ይጠይቃሉ። ይህንኑ በተመለከተ ለፌዴራሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ ጠይቄያቸው ነበር። አቶ መሐመድ ሰይድ ጉዳዩን በተመለከተ የተጠናከረ መረጃ ይዘው ምላሽ እንደሚሰጡ ቃል ገብተውልኛል።
ሰራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
አሁን አስቀድመን ወደ አቀረብነው ዘገባ እንመለሳለን። በሳምንቱ መጨረሻና ዛሬም ጭምር በአማራ ክልል የተካሄዱ ሰልፎችና ሁከቶች በሰው ህይወት ላይ እንደዚሁም በንብረት ላይ አደጋ እንደጣሉ ተቃዋሚዎችና አንዳንድ የማህበረሰብ የመገናኛ ብዙሃን አስተባባሪ እንደሆኑ የገለጹ አስታውቀዋል። የአማራ ክልላዊ መስተዳድር ቃል አቀባይ አቶ ንጉሱ ጥላሁን ማብራሪያ ሊሰጡን መስመር ላይ ይገኛሉ። እንደምናመሹ አቶ ንጉሱ።
ደህና ስትልኝ። እንደምናመሻቸው።
እስኪ በቅድሚያ በሳምንቱ መጨረሻ እና ዛሬ ያለውን ሁኔታ በክልሉ በየትኞቹ አካባቢዎች ሰልፍ እንደተካሄደ እና የደረሰውን ጉዳት መጠን ይግለጹልን።
እንግዲህ በክልሉ በባህር ዳር በዛሬው ዕለት የስራ ማቆም ሁኔታዎች ተከስተዋል። በትራንስፖርት፣ በአገልግሎት ሰጪ ተቋማት እና ወደ መጨረሻም ላይ በመንግስት ሰራተኞች፣ የመንግስት መስሪያ ቤቶች ከዛም ቀደም ብሎም በዛሬው ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የሕዝብና የመንግስት ንብረት ውድመት ተከስቷል። የሰው ሕይወትና አካል መታጣትም እንደዚሁ በአንዳንዶቹ ከተሞች ክስተቱ ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። እናም ከዛም ባሻገር የህብረተሰቡን እንቅስቃሴ የሚገቱ ተጽዕኖ የሚያሳድሩ ስራዎች ተሰርተዋል። በዋና ዋና በተጠቀሱት ቦታዎች ማለት ነው። በእነዚህ ዞኖች እንግዲህ ህብረተሰቡም እነዚህን ጉዳዮች ከሚሸከማቸው በላይ መሆን ችለዋል። መንግስትም እስካሁን በተለያዩ ጊዜያት በክልሉ በገጠሙ ችግሮች ጉዳዩን በትግስት ከህብረተሰቡ ጋር እየመከረ እየተወያየ ይዞት ነው የቆየው። አሁን ላይ ትናንትናና ዛሬ በደረሱት ጉዳቶች በተለይም ለተደራጀ ሁኔታ ጥቃት የመሰንዘር ንብረትን ማውደም ህይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። እናም አንዳንዶቹም የተደራጁ ናቸው። በዚህ ምክንያት የክልሉ መንግስት ይሄንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱን እና ንብረቱን የመታደግ ግዴታ ስላለበት ህገ መንግስታዊ ስርዓቱንም የመጠበቅ እና የማስጠበቅ ግዴታ ስላለበት ይሄን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው።
አቶ ንጉሱ እዚህ ላይ ግን ጥንቃቄ የተሞላበት ህለው አቶ ንጉሱ ጥንቃቄ የተሞላበት
ለማስተካከል እርምጃ እየወሰደ ነው።
ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ግን በአጠቃላይ የደረሰ በሰው ህይወትም በዛሬው ዕለት መያድ ያወጣው መግለጫ አለ። በተለያዩ ከተሞች በርካታ ሰዎች መሞታቸውን ነው የገለጸው፣ የቆሰሉም አሉ። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ?
እንግዲህ ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል፣ በአካልም ላይ በንብረትም ላይ። ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትም ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰው ኃይልም በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። በአሁኑ ሰዓት ግን ጉዳት መድረሱንና ጉዳቱን ብቻ ሳይሆን የተከሰቱ ያሉትን ችግሮችና ሁከቶች ግርግሮች መልክ ለማስያዝ ነው መንግስት እየተንቀሳቀሰ ያለው። በጉዳቱም ህይወታቸውን ለማትረፍ ህይወታቸው በአደጋ ላይ የወደቁ ወገኖችን ሕክምና በማድረግ ወደ ሕክምና ተቋማት በመውሰድ ይህንን ነው ክትትል እያደረገ ያለው እና የሌሎች ወገኖች የሚሰጡት መረጃ በእኛ በኩል እንግዲህ መንግስት ነው ይህን ጉዳይ በኃላፊነት ይዞ እየሰራ ያለው። ትክክለኛውን መረጃ ወደፊት ነው የምንሰጠው። እርግጥ ነው ግን ጉዳቶች ደርሰዋል በልዩ ልዩ መልክ የሚገለጹ።
በስተመጨረሻ አቶ ንጉሱ ጥያቄያቸው ምንድን ነው? አስቀድሞ እንግዲህ ከወልቃይት ጥያቄ ጋር ተያይዞ እንደዚሁም ደግሞ በጎንደር ከተማ የተነሱ ሁኔታዎች አሁን እየሰፉ ነው ወደ ክልሉ የመጡት። ጥያቄዎቻቸው ደርሰዋችሁ ከሆነ ምንድን ነው የእናንተ ምላሽ ምንድን ነው?
እንግዲህ ቀደም ብሎ የተነሱ በርካታ መልክ ያላቸው ጥያቄዎች አሉ። የክልሉ በክልሉ የተለያዩ አካባቢዎች ነገሩን ሲጀመር ሲነሱ የነበሩ አንዳንዶቹ እንደየአካባቢው እንደከተማው እንደየዞኑ ሁኔታ የተለያዩ፣ አንዳንዶቹ ደግሞ ሁሉን አቀፍ የሆኑ እነዚህም ለምሳሌ በክልላችንና በትግራይ ክልል መካከል ያለው ወሰን በኋላም የወልቃይት የማንነት ጥያቄ የተመለከተ በተለያዩ አካባቢዎች ጥያቄዎቹ ይነሳሉ። ያው እናንተም ሁሉም አድማጮችም እንደሚሰሙት ነገር ግን እነዚህ ጥያቄዎች በሀገሪቱም በክልላችንም በመንግስት ደረጃ በጥልቀት ተገምግመዋል፣ ውይይት ተደርጎባቸዋል። በየደረጃው መንግስት የሰከነ ህገ መንግስታዊ መሰረቱን ይዞ መልስ መስጠት እንደሚገባ እናም ህገ መንግስቱ እና ህግ እንደተጠበቀ የህብረተሰቡ በባለቤትነት የተሳተፈበት ምላሽ እንደሚሰጥ በቅርቡም የኢህአዴግ ምክር ቤት ያሳለፋቸው ውሳኔዎች ለህዝቡ ግልጽ ሆነዋል። ነገር ግን እነዚህ ጥያቄዎች የሚፈቱት እጅግ ኃላፊነት በተሞላበትና ህብረተሰቡን ባሳተፈ መልኩ መሆኑ ተገልጾ ሳለ የህብረተሰቡ ጥያቄዎች ያልሆኑ ምንም ጥያቄም ሳይቀርብባቸው አንዳንዶቹ እንቅስቃሴዎች መልካቸውን ቀይረው ህብረተሰቡ እነዚህ ጥያቄዎች በአግባቡ በመንግስት ተይዘው ሳለ መንግስት ደግሞ ጥያቄዎችን ለመፍታት እየሰራ ሳለ የህይወትና ንብረት ውድመት እንዲያውም ህገ መንግስቱን ማፍረስ፣ ሰንደቅ ዓላማን ማዋረድ እናም የዜጎችን ህይወት አደጋ ላይ መጣል ምን የሚሉት ነው? መንግስት ይሄንን የማድረግ ኃላፊነት ስላለበት ህይወታችንን ይታደግ፣ ንብረታችንን ይታደግ በሚል ህብረተሰቡ ጥያቄ እየጠየቀ ነው።
በጣም ጥሩ። እንግዲህ ይሄንን ጥያቄም በየጊዜው ያስረዳችሁት ጉዳይ ነው። እስኪ ጥያቄዎቻቸውን በዚህ እንቅስቃሴ ላይ ከሚሳተፉም ሰዎች እንስማ። አቶ ንጉሱ ለሰጡን ማብራሪያ እናመሰግናለን። ቆይተው በውይይቱ መሳተፍ ከፈለጉ ፈቃዶት ከሆነም መሳተፍ ይችላሉ። በቅድሚያ መስመር ላይ ከመርሃዊ አንድ ወጣት ይዘናል። እንደምናመሻችሁ። እስኪ በከተማ ያለውን ሁኔታና ዝርዝሩን ግለጽልኝ።
ያው በከተማ ዛሬ ላይ ተጋድሎ ሲፈጸም የዋለው እንደተመለከትነው ከሆነ ደግሞ ይሄ እየተመራ ያለው በመሰረቱ የሚታወቀው የወልቃይትን የአማራነት ጥያቄ መሰረት አድርጎ ነው። ነገሮች ሁሉ እንደዚህ እንቅስቃሴው እየተካሄደ ያለው ትናንትናም በእንጅባራ ሲካሄድ ውሏል። ዛሬ ላይ በመራዊ አንዳንድ የመንግስት ደጋፊ ናቸው ተብሎ የሚታሰቡ ንብረቶች ላይ ውድመት አድርሰዋል። ኖርማሊ ህብረተሰቡ በተቀናጀ መልኩ ይሄ ደግሞ የወልቃይት አማራነት ጉዳይ ትናንትናም እንዲሁ ኢህአዴግ መደበኛ ጉባኤ ተሰብስቦ መግለጫ አውጥቶ ነበር። እሱ ደግሞ ይበልጥ እንዳበሳጨን ነው ዛሬ ላይ ከወጣቶቹ ስሜት መረዳት የምንችለው። ይሄ ነው ያለው ሁኔታ።
እሺ፣ መስመር ላይ ደግሞ በተለያዩ አካባቢዎች ሆነው በማህበረሰብ ድረገጾችም ሁኔታውን የሚያስተባብሩ እንደሆኑ የገለጹልን ወጣቶችም ከዩጋንዳም ከዚህ ከዩናይትድ ስቴትስም ይገኛሉ። እስኪ በቅድሚያ ወደ ዩጋንዳ እንሄድና እስኪ ራስህንና የምትሰሩትን ስራ አስተዋውቀህን ግለጽልን።
አመሰግናለሁ። በየነ ባላለሁ እንግዲህ ያለውን የማህበራዊ ሚዲያ ተጠቅመን ብዙ ወጣቶችን ለማደራጀት ያለውን በደል ለማሳወቅ እየጣርን እየሞከረን ነበር። ያ መምለስ ተሳክቶልን አሁን ከምንፈልገው አቅጣጫ እየጥረን ያለው በአንድ ወቅት የአሜሪካው ፕሬዚዳንት ጆን ኤፍ ኬኔዲ ሰላማዊ አብዮትን እንዳይቻል የሚያደርጉ የሀይል አብዮትን እንዳይቀር ያደርጉታል ብሎ ነበረ። ያ ነገር አሁን እያየነው ነው ያለን። ህወሓት ወያኔ ወጣቱን በመሳሪያ አፍኖ ለመግዛት እየሞከረ ነበረ። አሁን ግን ያለው በደል በጣም ከልኩ ስላለፈ ወጣቱ ባለው ግንዛቤ አገሪቱን እያፈረሰባት ብሔሮች ተለይተው ጫና እየደረሰባቸው ስለሆነ ወጣቱ ሞትን ሳይፈራ በዱላና በድንጋይ የህወሓት ወታደሮችን እየገጠመ ያለበት ሁኔታ ነው ያለው።
በጣም ጥሩ። እንግዲህ አሁን አንተ ከውጭ ሆነህ ያለውን ነው ከእናንተ መስማት የምንፈልገው። መስመር ላይም አቶ ታዘበው አሰፋ አለ። አቶ ታዘበው መሪ ያለው ወይ? እንዴት ነው የምትደራጁት? በጣም አጠር አድርገህ ግለጽልን። ይሄን
አዎ፣ እኛ እኔ ነው እሱ ነው።
አዎ ታዘበው፣
እኛ የምንደራጀው ከወያ እኛ ኢትዮጵያዊ ነን። በኢትዮጵያ አንድነት የምናምንን በኢትዮጵያዊነታችን ምንም ማንም ሰው ቅንጣት ያክል ጥርጣሬ ይኖረዋል ብለን አናስብም። ግን ወያኔ ሰርጎ እየገባ በተከታታይ በተለያዩ ድርጅቶች ሰርጎ እየገባ እያፈረሰ፣ በቤተ ክርስቲያንም እየገባ እያፈረሰ እየበተነ ስላስቸገረን አሁን አደረጃጀታችን ማን የማን ልጅ ነው፣ ማን የት ቦታ ነው የሚወለደው፣ ማን ከየት ቦታ ነው የሚሰራው በሚል አካባቢን መሰረት ያደረገ የባህር ዳር ልጅ ከሆነ የባህር ዳር ልጅ የባህር ዳር ልጆችን አፕሮች በማድረግ የጎንደር ልጅ ከሆነ የጎንደር ልጅ አፕሮች በማድረግ የማን ልጅ ነው በሚለውን ቀዳዳ በመድፈን ምንም አይነት ሰርጎ ገብ የወያኔ ሰርጎ ገቦች ሊገቡበት በማይችሉ መንገድ ህዝባዊ እምቢተኝነትን ነው እያስኬድን ያለን እና
ጥያቄዎቹ ግን ምንድን ናቸው? ለዚህ ለእምቢተኝነቱ 30 ሰከንድ ነው ያለን። ለእምቢተኝነቱ ጥያቄዎች ምንድን ናቸው? ምን አይነት ጥያቄ ነው የያዛችሁት? አቶ ንጉሱ ጥላሁን ሲናገሩ ሰምታችኋል። ጥያቄው ምንድን ነው? መንግስት ለመመለስ እየጣረ ነው ሲሉ ነበር።
በፍጹም በፍጹም መንግስት ወያኔ ለመመለስ እየጣረ አይደለም። ወያኔ በጉባኤው ላይ ምን ብሏል? የመንግስት ከፍተኛ ባለስልጣናት ስልጣናቸውን መከታ በማድረግ አልባሌ ነገሮችን መፈጸም ይላል። ሙስና፣ ለምሳሌ ሙስናን የተቃወሙትን ነጻ ጋዜጠኞችን እነ እስክንድርን መፍታት አለበት። ወያኔ ሙስናን እያካሄደ ነው ብለው ከዛሬ ስንት ዓመት በፊት የታገሉትን እነ አንዱዓለምን መፍታት አለበት። ሙስና ስራ ወያኔ እየሰራ አይደለም ብለው የታገሉትን እነ ሀብታሙን እንኳን ውጭ ሕክምና የከለከለ ስርዓት ነው።
ስለዚህ መሻሻል ያለባቸው የዲሞክራሲያዊ መብት ሂደቶች አሉ ነው የምትለው? አቶ ታዘበው ዝግጅታችን ያለቀ ነው፣ በሰፊው ውይይት የምናደርግበት ይሆናል። መልካም ምሽት ሄኖክ ሰማግዘ